ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በነገው ዕለት የኢትዮጵያ አየር መንገድ የመጀመሪያ የሆነውን በረራ ወደ አስመራ ያደርጋል። ወደ 465 የሚሆኑ የመንግስት ኃላፊዎች፣ ባለሀብቶች፣ ታዋቂ ግለሰቦች ለረዥም ጊዜ በሚባል ሁኔታ ከቤተሰቦቻቸው፣ ከወዳጆቻቸው፣ ከዘመዶቻቸው ተለያይተው የነበሩ ኤርትራውያን ወንድሞቻችንና እህቶቻችን ወደ አስመራ ጉዞ ያደርጋሉ።
አቶ መለስ አለም የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ናቸው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እና የሩሲያ አቻቸው ቭላዲሚር ፑቲን ትናንት ሰኞ ፊንላንድ ዋና ከተማ ሄልሲንኪ ላይ ያካሄዱት ጉባኤ እያነጋገረ ነው። የዚህንም ዝርዝር በዜና መጽሔቱ እንመለከታለን። ከምሽቱ ዋና ዋና ዜናዎች መካከል አዲስ አበባ ከተማ አዲስ ከንቲባ አገኘች፣ ዓለም አቀፍ የምሁራን ጉባኤ ከነገ ጀምሮ ትግራይ ከተማ መቀሌ ውስጥ ይካሄዳል። የእነዚህና ሌሎች ዝርዝርም በዜናው ተካተዋል።
በወቅታዊ ርዕሶች ላይ ያተኮረ ውይይት በሁለተኛው አጋማሽ ይዘናል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ ማክሰኞ ሐምሌ 10 2010 ዓ.ም ስርጭቶቻችን ጋር አሉላ ከበደና
አዲሱ አበበ ከአቀናባሪያችን ብርሃን ኃይሉ ጋር እስከ ስርጭት መሐንዲሱ ኦልድሬስ እስከ ምሽቱ 4 ሰዓት አብረን እናመሻለን። በቅድሚያ የዕለቱን ዜና እናሰማችሁ። የአዲስ አበባ ከተማ አስተዳደር የከንቲባውን ቦታ ተክተው እንዲሰሩ ኢንጂነር ታከለ ኡማን በምክትልነት ሾመ። በሌላ ዜና የፖለቲካ ፓርቲ አባል የሆኑ ደህንነት አገልግሎት ሰራተኞች ከፓርቲ አባልነታቸው አሊያም ከተቋሙ መልቀቅ እንዳለባቸው ዋና ዲሬክተር ጀኔራል አደም መሐመድ ገለጡ። ጽዮን ግርማ ዝርዝር አላት።
የሀገር ውስጥ መገናኛ ብዙሃን በዛሬው ዕለት እንደዘገቡት የአዲስ አበባ ከተማ ምክር ቤት በዛሬው ዕለት ባካሄደው ስብሰባ ከተማዋን በከንቲባነት የመሩትን ከንቲባ ድሪባ ኩማን አንስቶ ኢንጂነር ታከለ ኡማን በምክትል ከንቲባነት ሾመዋል። ኢንጂነር ታከለ የአዲስ አበባ ከተማ ምክር ቤት አባል ባለመሆናቸው በከንቲባነት ሊሾሙ እንዳልቻሉ ተገልጾ፣ ሆኖም ግን በምክትል ከንቲባነት ማዕረግ የከንቲባነትን ስራ ያከናውናሉ ተብሏል። በሌላ ዜና በቅርቡ የተሾሙት የብሔራዊ የመረጃና ደህንነት አገልግሎት ዋና ዳይሬክተር ጀነራል አደም በተቋም ውስጥ የሚያገለግሉ ሰራተኞች የትኛውንም የፖለቲካ አቋም ማራመድ መብት እንዳላቸው ጠቅሰው ነገር ግን ወይ ከፓርቲው አሊያም ከስራቸው ሊለቁ እንደሚገባ ተናግረዋል።
የፖለቲካ አስተሳሰባችን እንደ ዜጋ እንደ አንድ ዜጋ የማንኛውም አመለካከት መብታችን ነው። በተረገረ ግን ከዚህ በፊት በነበሩት አካሄዶች እንደማንሄድ መታወቅ ስራችንን መስራት 24 ሰዓት ነው መስራት። ብዙ አሳይመንቶች አሉ። ፓርቲ አባል የሆኑ ሰዎች ከፓርቲ መብታችን ነው። ከዛ ሪዛይን ማድረግ እንችላለን ወይ ከዚህ ሪዛይን ማድረግ እንችላለን። ይሄ በጣም ግልጽ የሆነ ነገር ነው። ሁለት ነገሮች እያደበላለግን እንሄዳለን።
ጀነራል አደም ይህንን ያሉት ለሶስት ቀናት በሚቆየው አዲሱን አመራር በሚያስተዋውቀው ስብሰባ ላይ መሆኑን የሀገር ውስጥ መገናኛ ብዙሃን ዘግበዋል። አድማጮች፣ በእነዚህ ሁለት ጉዳዮች ላይ ሰፋ ያለ ዘገባ ይዘን እንመለሳለን።
ዓለም አቀፍ የምሁራን ጉባኤ ከነገ ጀምሮ በትግራይ መቀሌ ከተማ እንደሚካሄድ ተገለጠ። የአክሱም ዩኒቨርሲቲ ምክትል ፕሬዚዳንት ዶክተር ኪሮስ ጉዑሽ በሰጡት ጋዜጣዊ መግለጫ ጉባኤው ከአዲስ አበባ ወደ ትግራይ ካቫዲስ ወይም ትግራይ ወዴት በሚል የሚካሄድ ሲሆን በእውቀት ላይ የተመሰረተ ማህበረሰብ ለመፍጠር ያለመ ነውም ብለዋል። ዘጋቢያችን ዓለም ፍስሐ የላከውን ዘገባ በዶክተር ኪሮስ ማብራሪያ ይጀምራል።
ካቫዲስ ትግራይ ብለን በእውቀት የተመሰረተ ማህበረሰብና ኢኮኖሚ መፍጠር የሚል መሪ ቃል ነው ያለው። በዚህኛው ኮንፈረንስ በትላልቅ ዓለም አቀፍ ተቋሞች የሚሰሩ ምሁራን ጽሁፍ አቅራቢዎች ይሆናሉ። የተለያዩ የዓለም አቀፍ ተሞክሮዎችንም እዚሁ አዳራሽ ቀርበው ውይይት የሚካሄድባቸው ናቸው የሚሆኑት። በየዘርፉ በግብርና በዓለም አቀፍ ምን ምርጥ ተሞክሮ ነው ያለው፣ ከትግራይ አንጻር እንዴት ነው መሄድ ያለብን የሚል ሰፊ ውይይት የሚካሄድበት፣ በጤናው ዘርፍም በአይሲቲውም በኢነርጂውም በወጣቶች ግንባታም ሰፋፊ የምርምር ልምድ ያላቸው ሰዎች የሚቀርብ ነው። ተሳታፊዎችም ከውጭ የሚመጡ አሉ። ከሀገር ውስጥም ከሁሉም ዩኒቨርሲቲዎቻችን የተውጣጡ ምሁራን አሉ። እንደዚሁም ፍላጎታችን ልማት ነው። ልማትን ለማጣ ከሆነ ምሁር ለብቻው መንግስትና ህዝብ ለብቻው ኢንዱስትሪ ለብቻው ተነጥሎ የሚሄድ ሳይሆን ቴትራ ሃይድሮድ ስትራክቸር መፍጠር መቻል አለበት።
በዚህ ተላቅ የትግራይ ምሁራን ኮንፈረንስ የሚሳተፉ አካላትና ከኮንፈረንስ የሚጠበቀውም በመግለጫቸው አብራርተዋል።
በተለያየ አጋጣሚ ውጪ ላይ ያለ የምሁር አካል በተለያየ አጋጣሚ ያገኘውን እውቀትና ክህሎት አለ። በተለያየ አጋጣሚ የተሻለ ያዘው ኢንቨስት የማድረግ አቅምም አለ፣ እውቀቱም አለ፣ ከሁሉም በላይ እውቀቱም አለ። ስለዚህ ይህንንም እንዴት አድርገን ነው ወደ ማህበረሰቡ ጥቅም ላይ የምናውለው የሚለውም ውይይት የሚካሄድበትና በቀጣይነትም ተቋማዊ አሰራር ይዘው እንዴት ነው እንደዚህ አይነት ኮንፈረንስ ማካሄድ የምንችለው ብለንም እንደ ምሁራን የምንወያይበትና አንድ አቅጣጫ የምናስቀምጥበት ታላቅ ኮንፈረንስ ነው ማለት ነው።
ይህ ኮንፈረንስ በትግራይ ክልል የሚገኙ አራቱ ዩኒቨርሲቲዎች አስተባባሪነት እንደሚካሄድ ዛሬ ማምሻው ለሁሉም የሚዲያ አካላት መግለጫ ተሰጥተዋል። ይህ ኮንፈረንስ በትግራይ ክልል በሚገኙ አራት ዩኒቨርሲቲዎች አስተባባሪነት እንደሚካሄድ ተገልጠዋል። ዛሬ ማምሻው ለሁሉም የሚዲያ አካላት መግለጫ በተሰጠበት ቀን ሁለት ከጀርመን የመጡ ምሁራን እንደነበሩ ይታወቃል። አለም ፍትሀ ለአሜሪካ ሬዲዮ ከመቀለ።
አለም እናመሰግናለን። በጸረ አፓርቴድ መሪው በኔልሰን ማንዴላ 100ኛ ዓመት የልደት ክብረ በዓል ላይ ለመገኘት የቀድሞው የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ደቡብ አፍሪካ ናቸው። ኦባማ ዛሬ በዋዜማው የሚያደርጉት ንግግር ይህንን ንግግር ለመስማትም በጆሃንስበርግ ክሪኬት ስቴዲየም ወደ 14,000 ሕዝብ እንደሚሰበሰብ ታውቋል። ወጣቱ ትውልድ ማንዴላ በሕይወት ዘመናቸው የታገሉለትን የዲሞክራሲ የሰብአዊ መብት ከበሬታና የእኩልነት አቅጣጫ እንዲከተል ኦባማ በንግግራቸው ያሳስባሉ ተብሎ ይጠበቃል። ይህም ኦባማ ቤተ መንግስቱን ለቀው ከወጡ ወዲህ ከሀገራቸው ካደረጓቸው ንግግሮች ከፍተኛውን ቦታ የሚይዝ እንደሚሆን ከወዲሁ ተገምቷል። ኦባማ የመጀመሪያው ጥቁር የዩናይትድ ስቴትስ ፕሬዚዳንት ሆነው ዋይት ሀውስ ከመግባታቸው ቀደም ብሎ እንደ አውሮፓ አቆጣጠር በ2005 ዓ.ም ከማንዴላ ጋር ለአጭር ጊዜ መገናኘታቸው አይዘነጋም። ማንዴላ እንደ አውሮፓ አቆጣጠር በ2013 ከዚህ ዓለም በሞት ሲለዩ ደግሞ ባራክ ኦባማ በስርዓተ ቀብሩ ላይ ከመገኘታቸውም በላይ እጅግ መሳጭና ልብ የሚነካ ንግግር ማድረጋቸው አይዘነጋም። ባራክ ኦባማ በደቡብ አፍሪካ ጉዟቸው እግረ መንገድ የቀድሞ አባታቸው ትውልድ አገር ኬንያ ለሁለት ቀናት ጎራ ብለውም ነበር። እሁር ለታ መጀመሪያ ከፕሬዚዳንት ኡሁሩ ኬንያታ፣ ከዚያም ከተፎካካሪው መሪ ራይላ ኦዲንጋ ጋር ተነጋግረዋል። ቀጣዩን ቀን ግን አባታቸው ትውልድ መንደር ምዕራባዊቷ ኮጌሎ ከተማ ነው ያሳለፉት። የአባታቸው ልጅ የከፈተችውን የስፖርትና የሙያ ማሰልጠኛ ትምህርት ቤት ለመመረቅ።
ትናንት ሰኞ ፕሬዚዳንት ዶናልድ ትራምፕና የሩሲያው አቻቸው ቭላዲሚር ፑቲን ያካሄዱት ውይይት አውሮፓውያን በተደባለቀ ስሜትና በእፎይታ መንፈስ አስተናግደውታል ተብሏል። እፎይታው ፕሬዚዳንት ትራምፕ ለሩሲያው መሪ ፑቲን መንገድ ያለመክፈታቸውና ከወዳጅነት ይልቅ በባለጋራነት መቅረባቸው ነው ሲባል፣ ድብልቅ ስሜቱ ግን ትራምፕ ከሩሲያ ይልቅ የአውሮፓውያንን በጠላትነት የመፈረጃቸው ሁኔታ እንደነበርም ተገልጧል። ዘገባና ትንታኔ ይኖረናል።
በመጨረሻም የአውሮፓ ህብረትና ጃፓን የዓለማችንን 1/3 የኢኮኖሚ ሊሸፍን የሚችል አዲስ የነጻ ገበያ ንግድ ስምምነት ተፈራረሙ። ስምምነቱ ዛሬ ማክሰኞ የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ፣ የአውሮፓ ምክር ቤት ፕሬዚዳንት ዶናልድ ታስክ እና የአውሮፓ ኮሚሽን ፕሬዚዳንት ዣን ክላውድ ጃንከር በተገኙበት ስነ ስርዓት ነው ቶኪዮ ውስጥ የተፈረመው። ከዚህ ቀደም በ28ቱ የአውሮፓ አባል አገሮች እንኳ ያልተፈረመ ይህ አዲስና ግዙፍ የንግድ ስምምነት ጃፓን ለአውሮፓ ህብረት ለምታቀርበው እንደ አውቶሞቢል፣ የኤሌክትሪክ ምርት የመሳሰለ ቀረጥን 99% እንደሚቀንስ ታውቋል። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበንን። በዓለም ዜና የጀመረው የዛሬ ማክሰኞ ሐምሌ 10/2010 ዓ.ም ፕሮግራማችን በ22ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ነው የምናልፈው። አስቀድመን ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማ።
የኦነግ ኦሮሚያ ውስጥ መንቀሳቀስ በሻዕቢያ በኩል ይህን ነገር ምን እያደረገ ነው? ምክንያቱም እንዳልሽው መሰረቱ እዛ ነበር። ስምምነት ሲደረግ እንግዲህ የውክልና ጦርነት የሚባል ነገር አለ። አሁን በተደረገው ውል ይህን ነገር ተፈጣሎ የሚለው ነገርም ጥንቃቄ ያስፈልጋል።
አሁን እንደምናየው ዶክተር አብይ የኢህአዴግም ሊቀመንበር የመንግስትም ጠቅላይ ሚኒስትር የተቃዋሚ ጎራ መሪ ሆነው ሊቀጥሉ እንደዚህ አይነት ሬተር አሁን እየታያል። አሁን ያለውን የለውጥ ሂደት የሚደግፍን አስተሳሰብ ብቻ ሳይሆን እሚተች አስተሳሰብንም ማቅረብ አለባቸው።
ለጸጥታ ኃይሎች አስፈላጊ ክትትል አድርጉ እንደማለት፣ ለወጣቶች እርምጃ ውሰዱ ማለት፣ የደብረ ማርቆሱም እርምጃ ከዚህ መልእክት ጋር ተነጻጽሮና ተያይዞ መታየት ያለበት ነው የሚመስለኝና ወደ ስርዓት አልበኝነትና ወደ ቪጅላንት አይነት አሰራር እንዳያስገባን።
የመጀመሪያው አቶ ገብሩ አስራት የአረና ትግራይ ፓርቲ የስራ አስፈጻሚ ኮሚቴ አባል እንዲሁም በመድረክ የስራ አስፈጻሚ ኮሚቴ አባል ናቸው። ሁለተኛው አቶ ልደቱ አያሌው የኢትዮጵያ ዲሞክራሲያዊ ፓርቲ ብሔራዊ ማክርት አባል ሲሆኑ፣ መጨረሻ የሰማችኋቸው ዶክተር መሐሪ ረዳኢ በአዲስ አበባ ዩኒቨርሲቲ የህግ መምህር ናቸው። ሶስቱም የሚሳተፉበት ሰፋ ያለ ውይይት ሁለተኛው አጋማሽ ክፍለ ጊዜ ይቀርባል። ጠብቋቸው አድማጮች። አሁን በቀጥታ ወደ ዕለቱ አብይ ርዕስ።
በቅርቡ በኢትዮጵያና በኤርትራ መካከል የተፈረመውን የሰላም የወዳጅነት ስምምነት ተግባራዊ የማድረጉ ሂደት መጀመሩን አቶ መለስ ዓለም የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ለአሜሪካ ድምፅ ገልጠዋል። ከባልደረባችን እስክንድር ፍሬው ጋር ነው ማምሻውን የተወያዩት።
በጣም አመሰግናለሁ ስለ ጊዜዎት አቶ መለስ ዓለም የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ። እንግዲህ በኢትዮጵያና በኤርትራ መካከል ያለው ግንኙነት በርካቶች ባልጠበቁት ሁኔታ በፍጥነት እየተሻሻለ መጥቷል። ለዚህ ዋነኛው መሰረት ደግሞ በተለይ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በአስመራ ያደረጉት ጉብኝት፣ በዛም የተፈረመው ስምምነት ነው። ያ ስምምነት አሁን ወደ ትግበራ እየገባ መሆኑን ዛሬ በሰጡት ጋዜጣዊ መግለጫ ላይ ጠቃቅሰዋል። አቶ መለስ ምንድን ነው ያለው እውነታ ከዚህ አንጻር? እሱን እስቲ ዘርዘር አድርገህ ንገረኝ። መጀመሪያ
እስክንድር፣ ጊዜ ልስጥልኝ። አመሰግናለሁ። እንግዲህ የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በአስመራ ያደረጉትን ጉብኝት ተከትሎ በሁለቱ ሀገሮች መካከል የተፈረመ የሰላምና የወዳጅነት መግለጫ ነበር። እንግሊዝኛው የአስመራ ዲክላሬሽን ፎር ፒስ ኤንድ ፍሬንድሺፕ የሚባለው ማለት ነው። ስለዚህ ከሰሞኑ በጣም ፈጣን በሆነ መልኩ አንተም እንዳልከው ወደ ትግበራ መሬት ላይ የማውረድ ስራ እየተሰራ ነው። በዚህ መሰረት የመጀመሪያው በአዲስ አበባና አስመራ መካከል የአውሮፕላን እንቅስቃሴ ይጀመራል። በነገ ዕለት የኢትዮጵያ አየር መንገድ የመጀመሪያ የሆነውን በረራ ወደ አስመራ ያደርጋል። ወደ 465 የሚሆኑ የመንግስት ኃላፊዎች፣ ባለሀብቶች፣ ታዋቂ ግለሰቦች ለረዥም ጊዜ በሚባል ሁኔታ ከቤተሰቦቻቸው፣ ከወዳጆቻቸው፣ ከዘመዶቻቸው ተለያይተው የነበሩ ኤርትራውያን ወንድሞቻችንና እህቶቻችን ወደ አስመራ ጉዞ ያደርጋሉ። የኢትዮጵያ አየር መንገድ በአስመራ የትኬት ጽህፈት ቤት ከፍቷል፣ ስራ ጀምሯል። ይሄም በሁለቱ ርዕሰ መዲናዎች መካከል ያለውን አየር ትራንስፖርት ለማፋጠን የሚረዳ ነው። ስለዚህ የመጀመሪያው ጉዳይ የአየር ትራንስፖርት መጀመር ነው። በአስመራው ዲክላሬሽን አንቀጽ 3 መሰረት ትራንስፖርት በንግድ እና ኮሚኒኬሽን መስክ በሁለቱ ሀገሮች መካከል ትስስሩን ማቀላጠፍ የሚል ነው ሁለቱ የሀገራቱ መሪዎች የፈረሙት ስምምነት። ስለዚህ በዚህ መሰረት የትራንስፖርት ጉዳይ ወደ መሬት ላይ መውረድ ጀምሯል። ቀደም ሲል በኢትዮጵያና የኤርትራ መካከል የዓለም አቀፍ የስልክ ግንኙነት መጀመሩ ሳይዘነጋ ማለት ነው። ሁለተኛው የአሰብ ወደብን ጥቅም ላይ ለማዋል በኤርትራም በኢትዮጵያም በኩል እንቅስቃሴ ተጀምሯል። በእኛ በኩል የማሪታይም አገልግሎት ባለስልጣን፣ የመርከብ ባለስልጣን፣ የትራንስፖርት ሚኒስቴርና ሌሎች የሚመለከታቸው ሴክተር መስሪያ ቤቶች አንድ ግብረ ኃይል አቋቁመው ይህን ወደብ አገልግሎት ለመጀመር የሚያስችል የቅድመ ዝግጅት ስራ ተጀምሯል። እሱ በጣም በተጋጋለ ሁኔታ እየተካሄደ ነው። በዚህ በኩል አሁን ለመገናኛ ብዙሃን ሊገለጽ የሚችለው የመንገድ ስራ ነው። ወደ አሰብ የሚወስደው መንገድ ለረዥም ጊዜ ጥገናም እድሳትም ሳይደረግለት የቆየ ነው። እሱን የመስራት ስራ በሰፊው እየተካሄደ ነው። ይሄ በምዕራብ በኩል በምስራቅ በኩል በአሰብ መስመር ያለው ነው። ከዛ ውጭ ግን ኢትዮጵያ ከኤርትራ ጋር በምትዋሰናቸው አካባቢዎች የህዝብ ለህዝብ ጉድኝትና እንቅስቃሴ ማድረግ እንዲቻል በሁለቱ መንግስታት በኩል እንቅስቃሴ ይደረገ ነው። እኛ ያሰብ ወደብን ለመጠቀም የምናደርገውን እንቅስቃሴ በተመሳሳይ በኤርትራ በኩልም እንደዚህ አይነት ለአገልግሎት ለማብቃት እንቅስቃሴ እያደረጉ እንደሆነ መረጃው አለን። ስለዚህ የኢትዮጵያ አየር መንገድ ስራ መጀመሩ ቀደም ሲልም ከዛ በፊት ስልክ አገልግሎት ጀምሯል፣ የወደብ አገልግሎትም ጀምሯል። እንግዲህ ሌላኛው በሁለቱ ሀገሮች መካከል የልዩነት ግንብ ማፍረስ አገሮቹን ህዝቦቹን የሚያገናኝ የፍቅር የህብረት ድልድይ እንገንባ ሲባል ነበር። ይህን በማድረግ በኩል በጣም ተጠቃሽ የሚሆነው እና ለረጅም ጊዜ ሲጠበቅ የነበረው በሁለቱ ሀገሮች መካከል ያለውን የዲፕሎማሲ ግንኙነት ቀደም ሲል ወደ ነበረበት የመመለስ እንቅስቃሴ ነው። ይሄ በእንግሊዝኛው ኖርማላይዜሽን የሚባል ነው። ይህን ማድረግ ቢቻል በኤርትራ በኩል አዲስ አበባ ያለውን ኤምባሲ በትላንትና ሁለት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እና የኤርትራው ፕሬዚዳንት ክቡር ፕሬዚዳንት ኢሳያስ አፈወርቂ ባሉበት ተመርቆ በይፋ ተከፍቷል። በኢትዮጵያ በኩል አስመራ ያለውን ቀደም ሲል የነበረውን ኤምባሲ መክፈት በሚቻልበት ሁኔታ ላይ ቅድመ ዝግጅት ስራ በእኛ በኩል እየተካሄደ ነው። ይሄ እንደተጠናቀቀ ለህብረተሰቡም ለመገናኛ ብዙሀንም ይፋ የምናደርገ ይሆናል። የእነዚህ ኤምባሲዎች መከፈት በኢትዮጵያና ኤርትራ መካከል የህዝብ ለህዝብ ዝውውር እንዲኖር፣ የተለያዩ ቤተሰቦች እንዲገናኙ፣ የተበጠሰ ግንኙነት መቀጠል እንዲችል፣ ከዛም ባለፈ ግን በሁለቱ ሀገሮች መካከል ተቀዛቅዞ የነበረው የኢኮኖሚ እንቅስቃሴ ህይወት እንዲዘራ እድል የሚሰጥ አጋጣሚ ይፈጥራል።
የዛሬው እንግዲህ ይህንን የሚጠብቀው አልነበረም። አሁን ከወር በፊት ወይ ከሶስት ወር በፊት የነበረውን እና እንደ እሱም ማለት የሚቀጥለው አቋርጦ ነው።
እውነት ነው። የዛሬ 104-105 ቀን ይሄ የሚታሰብ የሚታለም የሚገመትም ነገር አልነበረም። ትክክል ነው። ይሁን እንጂ ሁለት መሰረታዊ ነገሮች አሉ። አንድም በሁለቱ ሀገሮች ህዝቦች መካከል መሰረታዊ የሚባል ችግር አልነበረም፣ የለምም። ተግባር ያሳየን ነገር ይሄ ነው። ኢትዮጵያውያንና ኤርትራውያን አንድ ህዝቦች ናቸው። በተለያየ መልክዓ ምድር የሚኖሩ አንድ ህዝቦች ናቸው። የጋራ ቋንቋዎች አላቸው። የጋራ እሴቶች፣ ትውፊቶች፣ ባህሎች አሏቸው። የጋራ የጀግንነትም የይቅር ባይነትም ባህሎች አሏቸው። እሱ ነው በተግባር የታየው። ከዛ ባለፈ ግን የፌዴራል ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ከበዓለ ሲዝም ሲበታቸው ጊዜ ጀምሮ ከኤርትራ ጋር ያለው ግንኙነት እንዲሻሻል ይህንን ግንኙነት በማሻሻል የሁለቱ ሀገሮችን ጥቅም ብቻ ሳይሆን ለክፍለ አህጉራዊ ውህደት ለመስራት ቁርጠኝነታቸውን ከመጀመሪያ ቀን ጀምሮ ያለምንም ይሁንታ እና ያለምንም እግር መጎተት ቁርጠኝነታቸውን አሳይተዋል። ይሄ አንደኛው ነው። ፈረንጆቹ እንደሚሉት ታንጎ በአንድ ሰው አይደነስም፣ በአንድ እጅ ማጨብጨብ አይቻልም። ከክቡር ጠቅላይ ሚኒስትሩ ለተሰነዘረው የሰላም ሀሳብ የኤርትራው መሪ የሰጡት በጎ ምላሽ ሁለተኛው አስተዋጽኦ ተደርጎ ሊወሰድ ይችላል። እስክንድር፣ በዓለም አቀፍ ግንኙነት ሳይንስ ውስጥ በመሪዎች መካከል ያለ መናበብ፣ መቀራረብ፣ አይንና አይን ለመታየት መቻል ከዚህ መሪ ወይም ከዚች መሪ ጋር መስራት ይችላለሁ፣ መነጋገር ይችላለሁ ብሎ ማሰብ ወይም በእንግሊዝኛው ሊደርሽፕ ኬሚስትሪ በጣም አስፈላጊ ነው። እኔ እሱ በሶስተኛ ደረጃ መታየት ያለበት ይመስለኛል እና የዛሬ ሶስት ወር በፊት የማይታሰብ የማይታለም ጉዳይ በእንደዚህ አይነት ፍጥነት ለውጥ ያመጣበት ምክንያት ይሄ ይመስለኛል። ኤርትራውያን ለክቡር ጠቅላይ ሚኒስትሩ ባደረጉት በጣም ወንድማዊ አቀባበል እና አሸኛኘት ለሳቸው ብቻ አለም ለኢትዮጵያውያን ያላቸውን ፍቅር አሳይቷል። በተመሳሳይ መንገድ ኢትዮጵያውያን ከአዲስ አበባ እስከ ሐዋሳ እና ዙሪያው ከተማዎች በአጠቃላይ ኢትዮጵያ እንደ ሀገር ለኤርትራው ፕሬዚደንት ያደረጉት አቀባበል ለሳቸው ብቻ ያደረገ አቀባበል ተደርጎ መወሰድ የለበትም። የረዥም ጊዜ ትስስር እና ናፍቆት እና አክብሮት ላላቸው ኤርትራን ወንድሞቻችን እና እህቶቻችን ያለንን ፍላጎት በየትኛውም ደረጃ አስመራሙ የሆነ አዲስ አበባ በዚህ ደረጃ ለሀገር መሪ አቀባበል ተደርጎ ያውቃል። ለሀገር መሪ የተደረገው አቀባበል ደግሞ ያለምንም ወስዋት ቀላጤና ቅስቀሳ ያደረገ ነው። አዲስ አበባ ውስጥ ከቦሌ እስከ ቤተ መንግስት በሌሊት ሰው ተሰልፎ አቀባበል ሲያደርግ ማንም ጥሪ አላቀረበለትም። እንዲሁም በመንግስት በኩል የኤርትራው ፕሬዚደንት ወደ አዲስ አበባ እንደሚመጡ የተነገረው አርብ 11 ሰዓት ላይ የመንግስት ኮሚኒኬሽን መግለጫ የሰጠበት የውጭ ጉዳይ ሚኒስትር የቃል አቀባይ ድርጅት መግለጫ የሰጠበት። ስለዚህ በዚህ ጉብኝት አንድ የታየ ነገር ቢኖር ሁለቱ ህዝቦች ሰላም ይፈልጋሉ፣ የጥላቻ ጥቁር መጋረጃ እንዲቀደድ ይፈልጋሉ። እናቶች ልጆቻቸው በህይወት ኖረው ምሽግ ወይም አውደ ግንባር ሳይሆን ትምህርት ቤት ደርሰው እንዲወጡ ይፈልጋሉ። ይሄ ነው የታየ።
አቶ መለስ እንግዲህ ነገ ጠዋት በሚኖረው በረራ የህዝብ ለህዝብ ግንኙነቱ የበለጠ እንደሚጠናከር ገልጸዋል። ከኢኮኖሚያዊ ግንኙነት አንጻር በተለይ የአሰብ ወደብን ከመጠቀም አንጻር አሁን የአሰብ ወደብን ለመጠቀምም ዝግጅት እየተደረገ ነው ብለዋል። ዘርዘር ያሉ ነገሮች አሉ ወይ? ጠቅላይ ሚኒስትር አብይ አህመድ ለምሳሌ በሚሊኒየም አዳራሽ ባደረጉት ንግግር እኔና አቶ ኢሳያስ ስንደመር አሰብን በጋራ እንጠቀማለን ብለዋል። ከዛ ውጭ ግን አሰብን ለመጠቀም በሁለቱ ሀገራት መካከል እየተደረገ ዝርዝር ስምምነት አለ ወይ? ምንድን ነው የሚሆነው ቀጣዩ ሂደት? ከዚህ አንጻር
እንግዲህ ሁለቱ መሪዎች አስመራ ላይ የፈረሙት የውሳኔ መገለጫ ተከትሎ በውጭ ጉዳይ ሚኒስትሮቹ የሚመራ የጋራ ኮሚሽን እንዲቋቋም ተወስኗል። ከሌሎች ጎረቤቶች ሀገሮች ጋር እንደምናደርገው ሁሉ ይሄ የሚቋቋመው የጋራ ኮሚሽን በኢኮኖሚ፣ በማህበራዊ እና ፖለቲካ ጉዳዮች ላይ ያተኮሩ ዝርዝር ጉዳዮችን በቅርቡ ያያል ተብሎ ይጠበቃል። ለምሳሌ ቅድም ካነሳው የወደብ ጋር በተያያዘ ምን አይነት አጠቃቀም ነው መኖር ያለበት፣ ክቡር ጠቅላይ ሚኒስትሩ ያሉት እንዳለ ሆኖ ታሪፉ ምን መሆን አለበት፣ ክፍያው በምንድን ነው መፈጸም ያለበት የሚሉ በየመስኩ ዝርዝር ጉዳዮች በቀጣይ የሚታዩ ይሆናሉ። እነሱ ጊዜ በፈቀደ ቁጥር እና መጠን ወደፊት የምናሳውቅ ይሆናል።
አቶ መለስ እንግዲህ ስምምነቶች ተፈረሙ፣ ለሀያ አመታት የነበረው ፍጥጫ እንዲቆም ተደረገ፣ ሰላም ወረደ። ከዚህ በኋላ በዋነኛነት የሚጠበቀው ቀጣይ ሂደት ምንድን ነው? ኤምባሲዎቹ መከፈታቸው እንደተጠበቀ ሆኖ ማለት ነው?
ቀደም ሲል ለመግለጽ እንደሞከርኩት በሁለቱ ክቡራን የውጭ ጉዳይ ሚኒስትሮች የሚመራው የጋራ ኮሚሽን በዝርዝር ጉዳዮች ላይ እየተነጋገረ እየመከረና እየዘከረ የሁለቱን ሀገሮች ግንኙነት የበለጠ የሰመረ ለማድረግ ጥረት ያደርጋል።
አቶ መለስ አለም የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ፣ በጣም አመሰግናለሁ ስለ ጊዜው።
እግዚአብሔር ይስጥልኝ እስክንድር።
እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች፣ ወደ ሁለተኛው የመጽሔት ርዕስ እንሻገራለን። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ እና የሩሲያ አቻቸው ቭላዲሚር ፑቲን ትናንትና ሰኞ ፊንላንድ ዋና ከተማ ሄልሲንኪ ላይ ያካሄዱት ጉባኤ ከፍተኛ ወይም ከፍ ያለ የዜና ርዕስ ሆኗል። ከሱ ይበልጥ እያነጋገረ ያለው ግን ሩሲያ በዩናይት ስቴትስ ፖለቲካ ውስጥ እጇን ስለ መክተቷ የሰጧቸው አስተያየቶች መሆኑን የአሜሪካ ድምፁ ዊልያም ጋሎ ከሄልሲንኪ ባጠናቀረው ዘገባ አመልክቷል። ቆንጅታየ ይዛ ቀርባለች።
ሚስተር ትራምፕ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ሄልሲንኪ ላይ ባደረጉት ቆይታ ሞስኮ በካቻምናው ማለት እንደ ኤሮፓውያን አቆጣጠር በ2016ቱ ፕሬዚደንታዊ ምርጫ እጇን አስገብታለች ስለሚለው ውንጀላ እንዳነሱባቸው ነው የገለጹት።
በአካል ተገናኝቶ መልእክቱን ማስተላለፍ የሚሻል መሰለኝ። እናም ጠቀም ያለ ጊዜ ወስደን ተነጋግረንበታል።
ይሁንና ፑቲን ከአሁን ቀደምም እንዳደረጉት በምርጫው ጣልቃ አልገባንም ሲሉ አስተባብለዋል። ትራምፕ በምላሹ
So I have great confidence in my intelligence people, but
በደህንነት ባለሙያዎቼ ብቃት በእጅጉ ተማመናለሁ። ነገር ግን ለነግራችሁም ፈልገው ፕሬዚዳንት ፑቲን ዛሬ በጉዳዩ ላይ እጅግ ጠንካራ ማስተባበያ ነው የሰጡት።
ይህ አባባላቸው ታዲያ ዋና ዋና የዩናይትድ ስቴትስ የደህንነት መስሪያ ቤቶች ሩሲያ በምርጫው ጣልቃ ገብታለች ሲሉ ከደረሱበት ድምዳሜ ጋር የሚጣረስ ነው። ለነገሩ ዶናልድ ትራምፕ የደህንነት መስሪያ ቤቶቻቸው በሚያቀርቧቸው ሪፖርቶች በተለይም ሩሲያ በምርጫው ጣልቃ መግባቷን በሚመለከቱት ላይ ጥያቄ ሲያነሱ ይሄ የመጀመሪያ ጊዜያቸው አይደለም። ትኩረት የሳበው ያን ድርጊት በፑቲን ፊት ለማውገዝ እድል ተፈጥሮላቸው ሳለ ሊጠቀሙበት ፈቃደኛ አለመሆናቸው ነው። ይባስ ብለው ፕሬዝደንቱ የዩናይትድ ስቴትስን የፌዴራሉን ምርመራ ቢሮ ኤፍቢአይን ወነጀሉ። የሩሲያን ጣልቃ ገብነት የሚመረምሩት የዩናይትድ ስቴትሱ ልዩ አቃቤ ሕግ ሮበርት ሙለር የዲሞክራቶችን የኢሜሎችና የኮምፒውተር ኔትወርኮች በመሰርሰር የተወነጀሉ 12 የሩሲያ የደህንነት ባለስልጣናት ላይ ባለፈው ሳምንት ክስ መመስረታቸው ሲታወስ፣ ይህ በሆነ በቀናት ውስጥ ፕሬዝደንቱ እንዲህ ያለ አስተያየት መስጠታቸው ነው በተለይ ትኩረት የሳበው። ሚስተር ትራምፕ ትናንት የልዩ አቃቢ ሕጉን ምርመራ ፈጽሞ የሌለ ነገር ፍለጋ ሲሉ አጣጥለውታል። እንዲህ ያለው አባባላቸው ዛሬ የጀመሩት ባይሆንም ከፕሬዝደንት ፑቲን ጋር ካደረጉት ውይይት አኳያ ሲታይ
ካሁን ቀደም ሆኖ የማያውቅ ያደርገዋል ይላሉ ዋሽንግተን ዲሲ የሚገኘው የዊልሰን ማዕከል አባሉ ዊሊያም ፓሜራንስ።
I am not aware of a time when a president of the United States
የዩናይትድ ስቴትስ ፕሬዚዳንት ከራሱ የደህንነት አገልግሎቶችና ከፍትህ ሚኒስቴሩ ይልቅ የሩሲያን ፌዴሬሽን ፕሬዚዳንት ይቅርና የማናቸውም የሌላ አገር መሪ የሚሰጡትን መግለጫ ማመን የመረጠበትን ጊዜ አላስታውስም። ስለዚህ እንደኔ እምነት ይሄ ካሁን ቀደም ሆኖ የማያውቅ ነው።
ትናንት ፕሬዚደንት ትራምፕ የተናገሩትን ታዲያ በዋሽንግተን ከፍተኛ የሪፐብሊካንና የዲሞክራቲክ ፓርቲዎች አባላት ነቅፈውታል። ፕሬዚደንቱ ሄልሲንኪን ሲለቁ ባወጡት የትዊተር ጽሑፍ በደህንነት ተቋማችን ላይ እተማመናለሁ ብለው አስከትለው የወደፊት ብሩህ ተስፋ ለመገንባት ግን ባለፈው ላይ ብቻ ማትኮር አንችልም ብለዋል። የዩናይትድ ስቴትሱ ፕሬዚደንት ከሚስተር ፑቲን ጋር ያካሄዱትን ጉባኤ ተከትሎ ከሩሲያ ጋር ግንኙነት ለመገንባት ፈቃደኛ መሆናቸው አውሮፓ ውስጥም ድንጋጤ ፈጥሯል። ከማናቸውም ይበልጥ የቅርብ አጋር የሆነችው ዩናይትድ ስቴትስ ፕሬዚደንት በብዙዎች እምነት ግልጽና ተጨባጭ የደህንነት ስጋት ደቅና ከምትገኘው ከሞስኮ ጋር በወዳጅነት መሞዳሞዳቸው ነው አውሮፓን ያደናገጠው። ሚስተር ትራምፕና ፑቲን ሄልሲንኪ ላይ ባደረጉት ጋዜጣዊ ጉባኤ ሞስኮ ክራይሚያን በኃይል መያዟ ባጭሩም ቢሆን ተነስተዋል። ፑቲን እንዲህ ነው ያሉት።
President Trump's stance on Crimea is well known and he
President Trump ክራይሚያን በሚመለከት ያላቸው አቋም በደንብ ይታወቃል። ክራይሚያ በህገወጥ መንገድ ወደ ሩሲያ ፌዴሬሽን ተጠቃላለች የሚል ነው። የኛ አስተያየት ግን ከዚህ ይለያል። ዓለም አቀፍ ህጎችንና የተባበሩት መንግስታት ድርጅት ቻርተርን በጥብቁ ባከበረ መንገድ ህዝበ ውሳኔ አካሄደናል ብለን እናምናለን። ለኛ ለሩሲያ ፌዴሬሽን ይሄ ጉዳይ አልቋል ተዘግቷል።
ፕሬዚደንት ትራምፕ ክራይሚያን በተመለከተ የሩሲያውን አቻቸውን አለመደገፋቸው በዩክሬን ደግሞም በአጠቃላይ በአውሮፓ እፎይታ ፈጥሯል። የጋዜጣዊ መግለጫው መንፈስ ነው ብዙዎቹን የአሜሪካን ወዳጆች ያስደነገጠው። የፕራግ የዓለም አቀፍ ግንኙነቶች ተቋም አባሉ ማርክ ጋሊዮቲ
the extent to which he almost went out of his way to not only
ከመንገዳቸው ወጥተው ማለት ይቻላል ከሞራል አኳያ አውሮፓ ህብረትንና ሩሲያን ምዕራባውያንና ሩሲያን ዩናይትድ ስቴትስንና ሩሲያን እኩል ለኩል መሳ ለመሳ ሊያደርጉ ሞክረዋል። ይሄ ብዙዎችን የሚነካ ነው። ይሄ ጉባኤ ወዴት የሚያመራ ነው ቢባል ከምዕራባውያን አጀንዳና ሞስኮ ክራይሚያን እንድትለቅ መሞከርን ከመሳሰሉ ጉዳዮች በእጅጉ ርቆ የተሄደበት ነው።
ቀድሞ በሩሲያ የዩናይትድ ስቴትስ አምባሳደር የነበሩት ቶማስ ፒከሪንግ ለፕሬዝደንት ትራምፕ ከሚስተር ፑቲን ጋር ጉባኤ የመቀመጣቸው ዓላማ የአገር ውስጥ ፍጆታን ታሳቢ ያደረገ ነው ይላሉ።
የተቀረው ዓለም በምርጫ ድምፅ አይሰጥ። የዩናይትድ ስቴትስ መራጮቻቸው እንደሆኑ እንዲህ አይነት ባህሪ እያሳዩም ሲደግፏቸው አንድ አመት ከዘጠኝ ወር ሆነኮ።
ትናንት የአውሮፓ ህብረት ከላቲን አሜሪካ ሀገሮች መሪዎች ጋር ባደረገው ጉባኤ ላይ የዩናይትድ ስቴትሱ ፕሬዚደንት የአሜሪካን አጋሮች በተመለከተ ያላቸው አስተያየት ማስቀየሙ በግልጽ ተስተውሏል። የጀርመን የአውሮፓ ጉዳዮች ሚኒስትር ማይክል ሮት
US president is seeking to provoke. He is looking to split
የዩናይትድ ስቴትሱ ፕሬዚዳንት የያዙት ትንኮሳ ነው። የአውሮፓ ህብረትን ለመከፋፈል ይፈልጋሉ። ጠላቶች ብለው ይጠሩናል። እኛ ደግሞ ፈጽሞ በዚያ መልክ አናየውም።
እንደዚህ ከባድ ስሜት የፈጠረ ቢሆንም አውሮፓ የፕሬዝደንት ትራምፕን ዘመነ መንግስት በርትታ ልትወጣው መሞከሯ የማይቀር ነው ይላሉ የፕራጉ የዓለም አቀፍ ግንኙነቶች ተቋሙ ማርክ ጋሊዮቲ።
One of the perverse side effects but benefits of Trump's
ትራምፕ ያዙት ዘመቻ ከሚያስከትላቸው ውጤቶች ወይም ጠቀሜታዎች አንዱ ምናልባትም አውሮፓን ቆፍጠን እንድትል ይቀሰቅሳት ይሆናል። ስለዚህ አውሮፓ ራሷን በአሜሪካ ጥላ ስር እንዳለች ሳትቆጥር ገፍታ ወደፊት በመውጣት የምትፈልገውን አይነት ፖሊሲ ለመቅረጽ እንድትበረታታ ያደርጋት ይሆናል።
ፕሬዚደንት ትራምፕና ፕሬዚደንት ፑቲን ጉባኤያቸውን ያካሄዱት የማሌዥያው አውሮፕላን ዩክሬን ሰማይ ላይ ተመትቶ በወደቀበት አራተኛ ዓመት መታሰቢያ ዋዜማ መሆኑ ነው። ነጻ መርማሪዎች የወደቀው በሩሲያ ሚሳኤል ተመትቶ እንደሆነ ደምድመዋል። ሩሲያ ለዚህ ወንጀላ ይህ ነው የሚባል ምላሽ አልሰጠችም።
ቆንጅት እናመሰግናለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ከምሽቱ 3:30 ልክ በኢትዮጵያና አካባቢው ሁለተኛውን አጋማሽ እየጀመርን ነው። የምንጀምረውም እናንተ በላካችኋቸውና ለዛሬ በመረጥናቸው አስተያየቶች ይሆናል።
ሰላት ለአሜሪካ ድምፅ የአማርኛ አገልግሎት ሰራተኞች ዘወትር ስለምሰጡን አገልግሎት አመሰግናለሁ። አቶ አባያ አያሌውን፣ ሙልጌታ አረጋን እና ጀዋር መሐመድን ጠቅላይ ሚኒስትር አብይ አሁን ምን ማድረግ አለባቸው በሚል ጥያቄ ላይ ያነጋገራችኋቸውን ውይይት ሰምቻለሁ። አቶ አያሌው የሰጡት አስተያየት የሚቀበለው ነው። በአሁኑ ጊዜ ቅድሚያ የሚሰጠው ነገር በኢትዮጵያ ውስጥ መረጋጋት መፍጠር ነው፣ ሰላማዊ ሁኔታ መፍጠር ነው። ዋና ዋና አጀንዳዎችን ለመስራት ውድድር ለማድረግ የሽግግር ስራዎችን ለመስራት በመጀመሪያ ጸጥታና ሰላም መስፈን አለበት። አቶ አበባው አያሌው የሰጡት አስተያየት ትክክል ነው። ቅድሚያ ጠቅላይ ሚኒስትሩ በየቦታው እየተነሱ ያሉ ሁከቶችን መልክ ማስያዝ አለባቸው። ከዛ በኋላ ይደርሳል ስለ ምርጫ ጊዜ አጀንዳ መነጋገር፣ ተቃዋሚዎችን መወያየት የመሳሰሉ ነገሮች ከዛ በኋላ መምጣት አለባቸው። መርጋት አለበት ሀገሩ መጀመሪያ።
የተከበሩ ጠቅላይ ሚኒስትር አብይ አህመድ አሊ፣ በአሁኑ ሰዓት የኢትዮጵያን ህዝብ በህዝብ ግንኙነት ስራ ከላይ ከማማ ላይ ወጥተው ህዝቡን እየሳቡ ህዝቡ ደግሞ እሳቸውን ተከትሎ እየተመመ እየተከተለ ነው ያለው። ተቃዋሚዎቹ ደግሞ ከዛሬ ነገ ወንበር እናገኛለን ወይም እንጠራለን እንጋበዛለን ተጋብዘናል በሚል እንጋጠው ከቆሙበቱ ነው። እሳቸው ካሉበት ጠቅላይ ሚኒስትሩ ካሉበት ከፍተኛ ማማ ላይ አይናቸውን ተክለው ህዝቡ ግን ጠቅላይ ሚኒስትሩን እየተከተለ በመጥመም ላይ ሳለ እነሱ ግን ከቆሙበት ተተክለው ቁመው ህዝቡ ሩቋቸው ሂደው ከህዝቡ ኋላ ቀርተዋል። ምናልባት ለመከተልም ሩጠው መድረስ የሚችሉ አይመስሉም እና ተቃዋሚዎቹም ወደ አውራ ፓርቲ ወደሚባለው ነገር በተዘዋዋሪ መንገድ እየገቡ ይመስላል። እንግዲህ ሌላ ፓርቲ በኢትዮጵያ ውስጥ ለመታየት ተቃዋሚ ሆነ ሌላ ከህዝቡ የተነጠለ እና ተነጥሎ የቀረ ይመስላል እና ይህ አካሄድ ምን ይመስላል፣ ወደ የት እየሄደ ነው የሚለውን የፖለቲካ ምሁራንን ብትጠይቁልን እና የእሱን መልስ ለማወቅ ስለፈለግን ነው።
አመሰግናለን አድማጮቻችን፣ አስተያየት የላካችሁልን በሙሉ። ከአስተያየት ቀጥሎ ትንሽ ረፍት አናደርግም?
ትንሽ ጥሩ ብልሃል አዲሱ፣ ሰፋ ያለ ውይይት ነው ወዲሁም በወቅታዊ ጉዳይ ላይ የሚያተኩርና ትንሽ ፈታ ያለ ጥቂት ደቂቃ እንወስዳለን። ማን ይመስልሃል?
የረደ ቋንቋ ፈታ በሉ። እሺ፣
ማዲንጎ አፈወርቅ ነው ጎዳና እያለ የሚያዝናና ነው።
ጎዳናው 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 መንገድ አንድም የሚጠላ ያመጣል አንድም የሚወደድ ጎዳናው 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 መንገድ አንድም የሚጠላ ያመጣል አንድም የሚወደድ አንድም የሚጠላ ያመጣል አንድም የሚወደድ Sala ማነው የመከረሽ እናትዬ? ደግሞ ዳዲሽ ነው ወይ መጥፊያሽን ያሳየሽ የኔ ቆንጆ? አላነድም መሰስ አላሞቅም ቤቱን እናትዬ። ባንቺ የማልወደድኩት ማንደዱ ማጥፋቱን የኔ ቆንጆ።
ማዲንጎን እናመሰግናለን። የተጫወተልን ጎዳናው ሳይሆን አራተኛው ጣትሽ የሚለው ሁለት ምርጫ ነበር። አዲሱ አንዱን ተጫወተናል። እንግዲህ ጊዜያችን የፈቀደው ይህን ያህል ነው እና አሁን በቀጥታ ወደ ሁለተኛው አጋማሽ ቀዳሚም ዋናም ዝግጅት ነው የምንሻገረው፣ ውይይት በወቅታዊ ጉዳዮች ዙሪያ።
የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ሳምንት እሁድና ሰኞ አስመራ ሄደው ከፕሬዝዳንት ኢሳያስ አፈወርቂ ጋር የሰላም ስምምነት በተፈራረሙበት ወቅት የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከፍተኛ የደስታ ስሜት በማንጸባረቅ ንብረታችንን በሙሉ አግኝተናል፣ የጎደለን ነገር የለም ሲሉ፣ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ደግሞ ሁለቱ አገሮች የተስማሙባቸውን ነጥቦች መሠረት በማድረግ አሁን የቀሩን ጥቃቅን ነገሮች ናቸው ብለዋል። ስለ አጠቃላይ ስምምነቱ እንዲያብራሩልን አቶ ልደቱ አያሌውን፣ አቶ ገብሩ አስራትንና ዶክተር መሐር ረዳኤን ጋብዘን ባለፈው አርብ አስተያየቶቻቸውን ሰጥተውናል። ኢትዮጵያ ከተደረገው ስምምነት ያገኘችው ጥቅም ምንድን ነው? የቀሩት ነገሮችስ እውን ጥቃቅን ናቸው ለሚለው ጥያቄ አመለካከታቸውንም ጠቁመውናል። ዛሬ ደግሞ ሁለተኛና የመጨረሻውን ክፍል እናቀርባለን። ዶክተር መሐር በነገራችን ላይ በአዲስ አበባ ዩኒቨርሲቲ የሕግ መምህር፣ አቶ ልደቱ የኢትዮጵያ ዲሞክራሲያዊ ፓርቲ ብሔራዊ መማክርት አባል፣ አቶ ገብሩ የአረና ትግራይ ፓርቲ የሥራ አስፈጻሚ ኮሚቴ አባል እንዲሁም በመድረክ የሥራ አስፈጻሚ ኮሚቴ አባል ናቸው። በኢትዮጵያና በኤርትራ መካከል ስለነበረው የግንኙነት ታሪክና ወደ ጦርነት ስላደረሰውም ሁኔታ በሰፊው የሚዘረዝር መጽሐፍ ማበርከታቸው የሚታወቅ ነው። አቶ ገብሩ ሦስቱን እንግዶች ያወያየቻቸው አዳነች ፍስሐዬ ናት። አቶ ልደቱ አያሌው ከዚህ ቀደም ካቆሙበት ነጥብ ይጀምሩና ይቀጥላሉ።
ወረራውን ማን ጀመረው? ማን ነው ይቅርታ መጠየቅ ያለበት? ማን ይካስ የሚለው ጉዳይ ቁም ነገር አይደለም ባልልም፣ ትልቁ ዋጋ ግን የምንሰጠው ጉዳይ አይመስለኝም። ከጠቀስኳቸው ሁለት ጥቅሞች አንጻር ትልቁ ነገር ይሄ ያለ አግባብ በስርዓቶች ስህተት፣ በቡድኖች ስህተትና ኤጎ የተከፋፈለው ህዝብ እንዴት በሂደት ወደ ጤናማ አንድነት ይምጣ፣ በዚህም ምክንያት አካባቢያችን ላይ እንዴት ዘላቂና አስተማማኝ ሰላም ይምጣ የሚለው ጉዳይ ነው እና ዋናው ትኩረታችን መሆን ያለበት እዚህ ላይ ይመስለኛል። እኔ በዚህ ፍጥነት እዚህ ደረጃ ይደርሳል ብዬ አልገመጥኩም። ይሄ ነገር ወደ ተሻለና ወደ ጠራ ግንኙነት እንዲገባ መደገፍ ጠቃሚ ነው ብዬ አምናለሁ። ነገር ግን ሁለቱም ወንድሞች አሁን የተናገሩት ነገር ደግሞ ቦታ የማይሰጠው ነገር ነው ማለት ደግሞ አይቻልም። ዋናው ቁም ነገር ምንድን ነው? በዚህ ሂደት ውስጥ እንደገና ስንገባ ያለፉት ስርዓቶች የፈጸሙትን ስህተት ላለመድገም ምን ያህል ተዘጋጅተናል የሚለው ቁልፍ ጥያቄ ነው። አጼ ኃይለ ሥላሴ በስሜት ፌዴሬሽኑን አፍርሰው ወደዛ አይነት እንቅስቃሴ በመግባታቸው ለ30 ዓመት ጦርነት ዳርገውናል። ብዙ ትውልድ አልቋል። ኢህአዴግ ስልጣን ሲይዝ ሪፈረንደም ሲካሄድ እና ሁለቱ ሀገሮች እንደገና በመጥፎ የታሪክ አጋጣሚ ሲለያዩ መለያየቱ መፋታቱ ህግና ስርዓትን ተከትሎ ባለመፈጸሙ የባድመ ጦርነት መጥቷል። በብዙ አስር ሺዎች የሚቆጠሩ ወገኖቻችንን ልጆቻችንን አስተናል። ስለዚህ ይሄ ስህተት ወደፊት መደገም የለበትም በጭራሽ። ጥናት ያስፈልጋል፣ የባለሙያ ተሳትፎ ያስፈልጋል፣ የህዝብ ውይይትና እምነት በዚህ ሂደት ውስጥ ያስፈልጋል። ዝም ብሎ በስሜት የሚሆን ነገር አይደለም። ሁሉ ነገር ህግና ስርዓት ግልጽነትን ይዞ ይፈጸም የሚለው መልእክት ግን አስፈላጊና ወቅታዊ ይመስለኛል።
ከዚህ ጋር ተያይዞ ግን በአሁኑ ጊዜ በጠቅላይ ሚኒስትር ዶክተር አብይ አህመድ አመራር ስለ ፍቅርና ስለ ሰላም፣ ስለ አንድነት በሰፊው ይነገራል። በሌላ በኩል ደግሞ እንግዲህ እንደምንሰማው የኦሮሞ ነጻነት ግንባር ዋናው መሰረቱ ኤርትራ አድርጎ ነው እንግዲህ እንደምንሰማው በኢትዮጵያ ላይ እንቅስቃሴ የሚያካሂደው። አሁን በኦሮሚያ አካባቢ ውጊያ እያካሄደ ነው፣ የራሱንም ባንዲራዎች እየተከለ ነው የሚል አነጋገር አለ እና በአንድ በኩል በኤርትራና በኢትዮጵያ መካከል ሰላም እየተደረገ፣ በሌላ በኩል ደግሞ የኦሮሞ ነጻነት ግንባር መሰረቱ ዛርጎ ኢትዮጵያ ውስጥ ማለት ኦሮሚያ አካባቢ የሚያካሄዱ እንቅስቃሴ ያለና ይሄን እንዴት ታዩታላችሁ? አቶ ገብሩ አስራት፣
በኢትዮጵያ ውስጥ አሁን ያለው ሁኔታ እኔ አሁንም ያሳስበኛል። ምንድነው የሚያሳስበኝ? እንግዲህ የሰላም ጥሪ ተደርጎ የተለያዩ ኃይሎች ውጭም የነበሩ ኃይሎች በትጥቅ ትግልም ሲሳተፉ የነበሩ ኃይሎች ሀገር ውስጥ ገብተው ትግላቸውን በሰላማዊና ሕጋዊ መንገድ እንዳካሄዱ ጥሪ ቀርቧል። ይሄ ከተደረገ በኋላ ግን የትኛው ድርጅት ይሄን ነገር ተቀብሎ በሂደቱ ላይ ለመቀጠል ተስማምቷል፣ የትኛውስ አልተቀበለውም የሚለው ግን እስካሁን ድረስ አልታወቀም። እንግዲህ አንዳንዶቹ እንደ ኦሮሞ ዲሞክራሲያዊ ግንባር፣ ታንድ እና ሌሎችም እንደዚህ የመሰሉ ድርጅት የተሰማ ውሳኔ አለ። ግንቦት ሰባትም ግን ደግሞ ገና ይሄን ጥሪ ተቀብለው በይፋ ገልጠው ያልገቡም እንዳለ ገነዘባለሁ። አሁን የኦነግ ኦሮሚያ ውስጥ መንቀሳቀስ ያለውን የፖለቲካ ሁኔታ አመላክተዋል የሚል አሳሳለኝ እና በትጥቅ ትግል ባይሄድም ከተማ ውስጥም ተብሎ ውሏል የኦነግ ሰንደቅ ዓላማ። ስለዚህ የሚያስፈልገው ይህን ድርጅት የተለያዩ ጥያቄዎች ይኖሩታል። ይህን ወደ ሰላም የማምጣቱ ጉዳይ፣ የመመለሱ ጉዳይ አሁንም ጥረቱ አስፈላጊ ነው። በሻዕቢያ በኩል ይህን ነገር ምን እያደረገ ነው? ምክንያቱም እንዳልሽው መሰረቱ እዛ ነበር፣ ሌላም አካባቢ ነበርና ስምምነት ሲደረግ እንግዲህ የውክልና ጦርነት የሚባል ነገር አለ፣ ፕሮክሲ ወር የሚባል ነገር አለ። ይሄ ጉዳይ አሁን በተደረገው ውልስ ይህም ነገር ተፈቷል የሚለው ነገርም ቅድም ስናነሳው ከነበረው ጉዳይ ነገሩ ጥንቃቄ ያስፈልገዋል። በተለይ በተለይ እኔ ቅድም አቶ ልደቱ ያነሳው ነገር አለ። አስመራ ህዝብ፣ የኤርትራ ህዝብ እንዲሁ በነቂስ ወጥቶ ሰላምን መደገፉ ጥሩ ነው፣ መልካም ነው። ግን የሚወስነው ይሄ ህዝብ አይደለም። ይሄ ህዝብ ይወስን ኑሮ እንዲያውም ከኢትዮጵያ ጋር አይለይም ነበር፣ አንድ ሀገር ይሆን ነበር። ይሄ ህዝብ ይወስን ኑሮ፣ የኢትዮጵያ ህዝብ ቢወስን ኑሮ እንዲሁ አንድ በሆን ነበር የሚል አስተያየት አለኝ። ግን የሚወስነው የአካባቢው ትልቅ ኃይል ለመሆን የሚፈልገው ሻዕቢያ ነው። ይሄ የውክልና ጦርነትም ይሄ ሌሎችን ድርጅቶች ተጠቅሞ ኢትዮጵያ የማተራመስ ጉዳይስ በዚህ ውል እንዴት ተካቷል የሚለው መናገር አለበት። ግን ዋናው ነገር የኦነግ ጉዳይ ሲነሳ መታንሳት ያለበት አገር ውስጥ ያለው ፖለቲካ ሁኔታ ማለት ጥያቄዎችን ያስተናግዳል ወይ፣ አሁን ለማስተናገድ ዝግጁ ነው ወይ፣ ኦነግ ብቻ ሳይሆን ሌሎችም የፖለቲካ ኃይሎች ይስተናግዳሉ ወይ የሚለው ነገር ከታየ በዛ የሚመለስ ይመስለኛል።
ዶክተር መሐሪ በዚህ ጉዳይ
እንግዲህ እስካሁን ድረስ ኦነግ በዚህ በምዕራብ ኦሮሚያ አካባቢ እንቅስቃሴ እያደረገ የተለያዩ ወረዳዎችን እየተቆጣጠረ የራሱ ባንዲራ እና የራሱ አስተዳደር እየመሰረተ ነው የሚል በተለያዩ የዜና ማሰራጫዎች ይገለጽ ነበር። በቅርቡ አቶ ለማ የጨፌ ኦሮሚያ ስብሰባ በተካሄደበት ሁኔታ ከሞላ ጎደል በዚህ መልኩ ያቀረቡት ይመስለኛል። በእርግጥ አሁን ኦረግ እያካሄደ ያለው እንቅስቃሴ ከስምምነቱ በፊት የሻዕቢያ ድጋፍ ነበረው፣ ከስምምነቱ በኋላ ግን ድጋፉን እየቀጠለ ነው ወይ ሻዕቢያ የሚለው በሂደት የምናየው ነገር ነው የሚመስለኝ። ግን ከኦነግ አንጻር እኔ የምገምተው የተወሰነ ቦታ ከያዘ የተወሰነ ተዋጊ ኃይል እንዳለው ለማሳየት ከሞከረ የመደራደር አቅሜ ከፍ ይላል የሚል ነገር እና የሚል ስሜት እንዲያውም እንደ ሌሎች ድርጅቶች ከመንግስት ጋር ቁጭ ከምል በሶስተኛ ወገን በኩል ምናልባት ኤርትራም ሶስተኛ ወገን ሆኖ ሊያደራድር እድል ሊኖር ይችላል። በሶስተኛ በኩል ተደራድሬ ሰራዊቴም በኢትዮጵያ መከላከያ ሰራዊት ውስጥ ለማስገባት በቁጥጥር ስር አድርጌው በነበረ ግዛትም አካባቢ የነበረኝ ይዞታ ግምት ውስጥ የሚገባበት ሁኔታ ይኖራል ብሎ ከሚነሳ ስሜት ይሆን ወይ ብዬ ለራሴ ነው ለነገሩ የማከላክለው። እንደዛው ነው የምገምተው እንጂ አሁን የመሰለውን አላማ የማራመድ በነጻ የመንቀሳቀስ እድል ተሰጥቷል ተብሏል። በዚህም ጥሪ መሰረት የተለያዩ የኦሮሞ ማህበረሰብ እንወክላለን የሚሉ ኃይሎች ኦልሬዲ ገብቷል።
አቶ ልደቱ፣
እኔ ትንሽ ይሄን ጉዳይ ለየት ባለ መልኩ ነው የማየው። አንደኛ የማልጠብቀው አይደለም። ለምንድን ነው የማልጠብቀው? የኢትዮጵያን የፖለቲካ ችግር እንደዚህ አቃለን የምናየው አይመስለኝም። በሶስት ወር እንቅስቃሴ ወይም ሶስት ወር ስለ አንድነት፣ ስለ ሰላም፣ ስለ ፍቅር ስላወራን የኢትዮጵያ የፖለቲካ ችግር በምን ይጠፋል ብዬ አልጠብቅም። ጥሩ ጅምር ነው ይሄ መባል አለበት። ያልነበረን ነገር ነው። ግን ችግራችንን ተራርጎ ያጠፋልናል ብዬ ስለማልጠብቅ አሁን የማየው ነገር ብዙ አስደንቀኝ። አንድ ሁለተኛ ችግሩ እየተፈጠረ ያለው ኦሮሚያ ብቻም አይመስለኝም። መገለጫዎቹ የተለያዩ ይሁን እንጂ በዚህ አሁን በተፈጠረው የለውጥ ስሜት ውስጥ ትንሽ የሻከረ ስሜት ያላቸው የህብረተሰብ ክፍሎች ሁሉም አካባቢዎች አሉ። ኦሮሚያ አካባቢ እና ደቡብ አካባቢ አዲስ የጠቅላይነት አስተካከልና ሁኔታ እየመጣብን ነው፣ ወደ ቀድሞ ሁኔታ ሊመልሰን የሚል ስጋት ያለባቸው ህብረተሰቦች እንዳሉ እያየሁ፣ አማራ አካባቢ ደግሞ ስንሄድ አዲስ የሆነ የብሔርተኝነት አስተሳሰብ ጥንተኛ በሆነ መልኩ እየመጣ እንደሆነ እያየን ነው። ብሎ ያልነበረ እንግዲህ ብሶት የፈጠረው ሊሆን ይችላል። ግን ከዚህ በኋላ የነገር ተጠናክሮ የሚቀጥል ከሆነ ራሱን ችሎ አንድ ችግር መሆኑ የሚቀር አይመስለኝም። ትግራይ አካባቢ ደግሞ ከሄድን የተገላይነት፣ የተጠቂነት፣ የተሸናፊነት ስሜት የተፈጠረባቸው ደግሞ ወገኖች አሉ። ይሄ ሁሉ እንግዲህ ምንድን ነው፣ በአንድ በኩል ኢህአዴግ ውስጥ ራሱ የጠራ የአመለካከት አንድነት ገና አልተፈጠረም። እዛ ውስጥ አንድነት ሳይፈጠር ነው የሀገር አንድነት እየተሞከረ ያለው። ስለዚህ አንዱ ችግር የተፈጠረው ኢህአዴግ ውስጥ የጋራ አስተሳሰብ ላይ ሳይደረስ መቅረቱ ችግሩ ወደ ህዝቡም እየመጣ ይመስለኛል። ይሄ እየተፈጠረ ያለውን ችግር የምናይበት አይን የተለየ መሆን አለበት ብዬ አምናለሁ። እንደ ጸረ ሰላም፣ እንደ ጸረ ለውጥ ፈርጀን አሁንም ይሄን አስተሳሰብ ለመደፈቅና ለማጥቃት ካሰብን ያለፈውን ችግር ነው መልሰን የምናመጣ የሚል ስጋት አለኝ። ወደ መድረክ እየመጡ መገናኛ ብዙሃንም እየጋበዟቸው መድረክም እየተፈጠረ ውይይት፣ ግልጽ የሆነ ውይይት መካሄድ አለበት። ከዛ ውይይት በመነጨ ነው ስምምነት ላይ መድረስ ያለብን እንጂ ችግሮች እንደሌሉ አድርገን መፍጠር ራሱ ችግር ነው የሚሆነው። የተለየውን ሀሳብ ልንፈራ አይገባም። ለምን በዚህ ወቅት ሰዎች ቅሬታ አላችሁ ማለት የለብንም ብዬ አምናለሁ።
አዎ እንግዲህ አቶ ልደቱ አሁን በጣም ጠቃሚ የሆኑ ነጥቦችን አንስተዋል። ይሄ በጥያቄ መልክ ላቀርበው ያሰብኩት ነበርና ጀምረውታል። እንደተባለው ነው እንግዲህ ሙሉ በሙሉ ሰላም የለም። በእርግጥ አንዳንድ ሰዎች ጠቅላይ ሚኒስትር አብይ ከመጡ በኋላ ሰላም ሆኗል፣ ሁሉ ነገር ተለውጧል የሚሉት አለ። በተጨባጭ ስናየው ግን ባህር ዳር እንኳን የሆነ ብጥብጥ ነበረ። ከዛም ጋር ተያይዘው ዋናው እንግዲህ የተንጸባረቀው የሚመስለኝ አቶ ልደቱ ያነሱት አሁን አንደኛ ኢህአዴግ በትክክል የትኛው ነው አቋሙ፣ የስልጣን ልውውጥ እንዴት ነው የተካሄደው የሚለው፣ በአጠቃላይ ደግሞ ማንን ጠላት ማንን ወዳጅ አድርጎ እንደሚያይ ግልጽ የሆነ ነገር የለም። ይሄ ራሱ ለዶክተር አብይ ድጋፍ ተብሎ በነበረው ሰላማዊ ሰልፍ ብዙ ነገር ተንጸባርቋል። በመሰረቱ የድጋፍ ብቻ ሳይሆን እንዳውም ይሄ ተቃውሞ አይነት የተለወጠበት ሁኔታ ነው የነበረው። አቶ ልደቱ እንዳነሱት በአማራ ክልል ለምሳሌ የአማራ ክልል መሪዎች ሳይቀሩ የአማራ ሕዝብ ለሚጠላው እንዲህ ነው፣ ለሚወደው እንዲህ ነው፣ ቁጣ ያዘለ ለውጭ ጠላት የሚያስተላልፉት መልእክት የሚመስል ነው የነበረው። ጠቅላይ ሚኒስትር አብይ ራሳቸው ወጣቶች ጸጉረ ልውጥን ተከታተሉ የሚል አነጋገር ሰንዝረዋል። እንግዲህ በዛ ስሜት ሊደግፋቸው የተነሳውን ህዝብ ሊደግፋቸው የተነሳውን ወጣት በአንዳንድ ቦታዎች ጸጉረ ልውጥን ተከታተሉ የሚሉ ላንስተዋል። እንግዲህ ጸጉረ ልውጥ የሚለው ቃል በደርግ ጊዜ የኖርን ሰዎች ምን አይነት አንደምታ እንደነበረው ጠንቀን እናውቃለን። በጸጉረ ልውጥ ስም ብዙ ሰዎች ታስረዋል፣ ተገድለዋል። ደግሞ ወጣቶችን ለይቶ አንድ የህብረተሰብ ክፍልን ለይቶ ተከታተሉ ማለት የፖሊሶች ስራ የጸጥታ ኃይሎች ስራ ምን ሊሆን ነው? እና አብሮ እንግዲህ ይህንን እያየን መልስ እንዲሰጥበት ነው። አሁን ወደ አቶ ገብሩ አስራት እመለሳለሁ።
እንግዲህ መጀመሪያ ያለብኝ ቅድም ከተጀመረው እንግዲህ አቋርጬው ነበር፣ እሱን እቀጥላለሁ። እንግዲህ ኢትዮጵያ ላለፉት 3 ዓመታት በቀውስ ስትታመስ ቆይታለች። ከዛ በኋላ ዶክተር አብይ ወደ ስልጣን ከመጡ በኋላ ሁኔታዎች ትንሽ ጋፕ ብለው ነበር። ያም ሆነ ግን አሁንም የሚያሳስቡ ብዙ ነገሮች ይታያሉ። ብዙ ነገሮች እንግዲህ 3ቱን ብቻ ልጥቀስ። አንድ፣ ኢህአዴግ ውስጥ አንድነት የለም። እንደ ፓርቲ አንድ ሆኖ እየሄደ አይደለም ያለው። በአሁኑ ጊዜ ህወሓት የራሱ አካሄድ አለው። አቤታዊ ዲሞክራሲን ነው የማስከተለው። ስለዚህ አሁን ዶክተር አብይ እየሄዱበት ያለው መንገድ እኩል አላምንበትም ብሎ በይፋ በግላጭ እየሄደ ያለ ድርጅት ነው። ቅድም እንደተጠቀሰው በብአዴን በኩልም ትንሽ ጽንፎችን የማራገብ ሁኔታ እንዳልሽው የታየ ነገር አለ። በደቡብም እንዲሁ ገና ሽሽሮች ተደርገው የተረጋጋ አይመስለኝም የደቡብ ፓርቲም በኩል። ስለዚህ ኢህአዴግ እንግዲህ በእኛ ሀገር ፓርቲ መንግስትን ሙሉ በሙሉ የተቆጣጠረበት ሁኔታ ነው ያለው። ፓርቲው ህብረተሰቡንም የተቆጣጠረበት ሁኔታ ነበር። ገዢው ፓርቲ ሲታመም መንግስት ይታመማል፣ ህብረተሰቡም ይታመማል። በጣም አፋኝ ፓርቲ ስለነበር ማለት ነው።
ትልቅ ችግር ነው ይሄ ደግሞ እንዲሁ በቀላሉ መታየት ያለበት አይመስለኝም። ሁለተኛ እነዚህ የህዝቦች ሰብአዊ መብት ጥሰቶች በጣም ከፍ ብለዋል። እንግዲህ ካሁን በፊት እንደምናስታውሰው በኦሮሚያና በሶማሌ መካከል የተደረገው ግጭት 1 ሚሊዮን ህዝብ ተፈናቅሏል። በሌሎችም በአማራ የትግራይ ተወላጆች ከ10,000 ከ12,000 በላይ ተፈናቅለዋል። በቤንሻንጉል የአማራ ተወላጆች አሁንም እየተፈናቀሉ ነው። በኦሮሚያ የአማራ ተወላጆች እየተፈናቀሉ ነው። በደቡብ የኦሮሚያ ተወላጆች እየተፈናቀሉ አሁንም። በጣም ትልቁ የሚባለው ደግሞ ይሄ በጌዲዮና በጉጂ መካከል የተደረጉ 800,000 ህዝብን ያፈናቀለ። እነዚህ ከፍተኛ ሰብአዊ ቀውሶች ናቸው። ዝም ብለን ማየትም መስማትም ያለብን አይመስለኝም። ሶስተኛው ነገር ፖለቲካው ህዝቡ ካነሳው ጥያቄ እያፈነገጠ ነው። ቅድም ልደቱ ያነሳው ነገር አለ። የህዝቡ ጥያቄ መሰረታዊ የሰብአዊ መብት ጥያቄዎች፣ መሰረታዊ የዲሞክራሲያዊ መብቶች፣ የፍትህ ጥያቄዎች፣ የስራ አጥነት ጥያቄዎች፣ መሰረታዊ ነገሮች ተነስተዋል ካሁን በፊት። እነዚህ ገና ለእነዚህ የሚሆን መልስ ሳይበጅ የተካረረ ፖለቲካ ነው በሁሉም እየተካሄደ ያለው። በትግራይ የተካረረው ህወሓት መደበቂያ ሊያደርግ እየፈለገ ያለው የትግራይ ብሔርተኝነትን አንስቶ ነው። በአማራ ክልልም ገዥም ይሁን ሌሎቹ ያነሱት ያሉ ይሄ የተካረረ ፖለቲካ ነው። በኦሮሚያም ቅድም ያነሳሽው ኦነግም ሌሎችም ጉዳይ ይሄ ትልቅ ቦታ እየተሰጠው ነው ያለው እና ይሄ ጉዳይ አገራችንን ወዴት ሊወስዳት ነው? እንዲሁ እያየን ችግር ውስጥ እንዳንገባም ትልቅ ጥንቃቄ የሚያስፈልገው ነው። ከእንግዲህ እስቲ ቆም ብለን እነዚህ መሰረታዊ ነገሮች አይተን የሀገራችን መፍትሄ ጋራ እይታና የጋራ ፍኖተ ካርታ የሚኖርበት ሁኔታ ላይ መወያየት አለብን ይመስለኛል።
ዶክተር መሐሪ
እንደተባለ እንግዲህ ይሄ ባለፉት 3 ወራት ሰላም ተፈጥሯል፣ መረጋጋት መጥቷል ሲባል ከአዲስ አበባና አካባቢው አንጻር እየታየ ነው እየመሰለኝ ያለው። ምክንያቱም ከ3 ወር በፊት አዲስ አበባ በ4ና በ5 ማዕዘን ተከባ ነበር ስትናጥ የነበረችው እና ግጭትና አለመረጋጋቱ ከአዲስ አበባ ራቅ ሲል ብዙ ጊዜ ሰው የፎይታ አይነት ስሜት የያዘ ይመስላል እንጂ ይሄ አሁን ያለንበት ሰላም አስተማማኝ ሰላም አይመስለኝም። ሁለቱም ተወያዮችሽ እንደገለጹት በተለያዩ ሀገሪቱ አቅጣጫዎች የህዝብ መፈናቀልና ግጭት አለ። ቀደም ብሎ በ3 አመቱ ጊዜ ውስጥ ግጭት ያልነበረባቸው እንደ ደቡብ ክልል አይነቶቹ አሁን አዲስ የግጭት መናኸሪያ ሆነዋል። የኦሮሚያና የጌዲዮ ያለው እንዳለ ነው። ቤኒሻንጉል አካባቢም ተመሳሳይ ግጭት ነበር። አማራ ክልል የትግራይ ተወላጆች የሚያጋጥማቸውን ነገር ብዙ ጊዜ ሚዲያዎች ስለማይዘግቡት ነው እንጂ ያም አካባቢ የመጨናነቅ ነገር ያለ ጉዳይ ነው። አሁን ደግሞ ይሄ በኦሮሚያ አካባቢ ያለ ነገር የኦነግ እየተስፋፋ መምጣት እሱም ወደ ግጭት ማምራቱ የሚቀር አይመስልም። ስለዚህ በአጠቃላይ ሲታይ ከሰላም አንጻር ችግሮቹ አሁንም እንዳሉ ነው። እንደተባለው ኢህአዴግም በውስጡ ምንም እንኳን 10 የአመለካከት አንድነት ይዘን ወጥተናል ከእንግዲህ በኋላ ተባብረን እንሰራለን እያሉ በየመድረኩ ሊነግሩም ቢሞክሩም አሁን ግን ገሀድ በወጣ መልኩ የተለያየ አመለካከት እንዳላቸው ብቻ ሳይሆን በጣም የወረደና የመበሻሸቅ አይነት ነገር የገቡ አይነት ነው የሚመስለው። ቅድም አቶ ገብሩ እንደገለጠው ፓርቲ ብቻ ሳይሆን ገዢ ፓርቲም ስለነበረ ፓርቲና መንግስትም የተተረማመሰ ስለነበረ በክልል መንግስታትም አካባቢ ይሄ የነሱ ልዩነት ሰፊ ኢምፓክት ነው እየፈጠረ ያለው። ማን እንደሚመስለኝ ይሄ ጉዳይ ከቁጥጥር ውጭ ሳይወጣ እስካሁን ጠቅላይ ሚኒስትሩ ብዙ ቦታ ሄደዋል፣ ብዙ ጉብኝት አካሂደዋል፣ ብዙ የህብረተሰብ ክፍል አነጋግረዋል። የተቃዋሚ ፓርቲ የተፎካካሪ ፓርቲ አባላትን ግን ተራት ግንጃ ውጭ እንዲሉ የታሰበበትና ጊዜ የሚወስድ የሰከነ ውይይት የተካሄደ አይመስለኝም። አገር ውስጥ የነበሩ ተፎካካሪዎች አሉ፣ ከውጭም በግንጃ የገቡ ተፎካካሪዎች አሉ። ስለዚህ ቶሎ ከነሱ ጋር ቁጭ ተብሎ ውይይት መደረግ፣ አቅጣጫዎች ማመላከትና በኃላፊነት ስሜት አገሪቱን በተረጋጋና ሳንንገራገጭ የምንሻገርበት መንገድ ካልተፈለገ በቀር ሁኔታው ከቁጥጥር ውጭ የመሄድ እድልም ያለው ይመስላል። እንዳልችው የደብረ ማርቆስ ያጋጠመውን ጉዳይ እንዲሁ የስርዓት አልበኝነት ምልክት ነው የሚመስለኝ። አንድ ነባር የብአዴን ባለስልጣን አሉ ተብሎ ወደ ማሰርና ወደ መደብደብ ለመሄድ ነው የተፈለገው እና ከዚህ በላይ ስርዓት አልበኝነት አለ አይመስለኝም።
ዶክተር አብይም ብዙ ጥሩ ነገር የሚሰሩትን ያህል አልፎ አልፎ ደግሞ የሚሰሩ ስህተቶች እርግጥ ስለ ጥሩ ነገራቸው ብዙ ስለሚነገር ያ በማይነገሩበት ነገር ብንናገር ነው ጥሩ የሚሆነው። ቅድም ያነሳሽው ወጣቶችን ጽጉረ ልውጥ ሰዎች ተከታተሉ የሚለው መልእክት ውጤት አደገኛ ነው። አንደኛ ማንኛውም ኢትዮጵያዊ ከቦታ ቦታ የመዘዋወር የመስራት መብት አለው ብለው በተከራከሩበት አንደበት ጽጉረ ልውጥ ማለት ከዋናው ቦታ ወጥቶ የሚሄድ ነው፣ ስለዚህ ጽጉረ ልውጥነት አይቀርም ማለት ነው እንደዚህ አይነት መብት ባለበት ሁኔታ። ሁለተኛ ለጸጥታ ኃይሎች አስፈላጊ ክትትል አድርጉ እንደማለት፣ ጉዳዩም አስፈላጊ ከሆነ በዛ መልኩ ለወጣቶች እርምጃ ውሰዱ ማለት፣ የደብረ ማርቆሱም እርምጃ ከዚህ መልእክት ጋር ተነጻጽሮና ተያይዞ መታየት ያለበት ነው የሚመስለኝና ወደ ስርዓት አልበኝነትና ወደ ቪጅላንት አይነት አሰራር እንዳያስገባን የጸጥታ ችግሮች ካሉብን በጸጥታ ኃይሎች ብቻ የምንከታተልበትና የምንቆጣጠርበት መንገድ እንዲፈጠር በመግለጽና መምከር ይገባል እንጂ ወጣቱን ባገኘኸው አስፈላጊውን ክትትልና እርምጃ ውሰድ የሚባል ከሆነ ወደ ደርግ ስርዓት እንዳይወስደን በጣም ያሰጋ ነገር ነው የሚመስለኝና ከዚህ አንጻር ቶሎ ቁጭ ብሎ መምከር መወያየት የሚያስፈልግ ይመስለኛል።
ለዚህ ነው እንግዲህ እነዚህን ነጥቦች በአሁኑ ጊዜ ኢፎሪያ ነው ያለው፣ ደስታ ነው ያለው፣ ጥሩ ጥሩ ነገር ነው የሚነገረው። ስለ ጥሩ ነገር አድምቆ ማቅረቡ በጣም ጥሩ ነው። ህሊና ያላቸው ሰዎችና ጋዜጠኞች፣ ምሁራን ተግባር ደግሞ የጎደለውስ ምንድን ነው ብሎ ህዝቡ እንዲያየው ማድረግ ነው እና ለዚህ ነው ጥያቄውን ያነሳሁት። አቶ ልደቱ
አሁን እንግዲህ ምንድን ነው አጠቃላይ አሁን መታወቅ ያለበት፣ አሁን ሁለቱም ተወያዮች እኔንም ጨምሮ አንዳንድ ትችቶች፣ ስጋቶች እንዳሉ እያቀረብን ነው። አንዱ ግምት ውስጥ መግባት ያለበት ይህን የምናቀርበው አሁን የተፈጠረውን የህዝብ ስሜት፣ የለውጥ ስሜት፣ የለውጥ ፍላጎት ለመጉዳት እንዳልሆነ መታሰብ አለበት። ትችት ካልቀረበ፣ ጥንቃቄ እንዲደረግ እንዲህ አይነት ሀሳብ ካልተጠቆመ፣ ስጋቶች ካልተጠቆሙ ሄዶ ሄዶ ችግር ይገጥመዋል ከሚል ስጋት ነው ከጉጉት መሆኑ መታወቅ አለበት። አንዱ ይሄ ነው። ሁለተኛው መሰረታዊ ነገር ምንድን ነው? እንደዚህ አይነት የለውጥ ሂደት ውስጥ ከገባን ለውጡን በምን መልኩ ነው ማካሄድ ያለብን? በአንድ በኩል ለውጡንስ ማካሄድ ያለበት ማን ነው የሚሉት ሁለት ጥያቄዎች መሰረታዊ ናቸው። ይህን መመለስ ስላልቻል ይመስለኛል አሁን እንዲህ አይነት ችግር ውስጥ እየገባን ያለ ነው። አንደኛው ነገር ለውጡ መካሄድ ያለበት በእኔ እምነት በሰለጠነ መንገድ፣ በሰላማዊ መንገድ፣ በዲሞክራሲያዊ መንገድ፣ በውይይትና በድርድር ነው። አሁን ግን አብዮታዊና ዘመቻዊ መሰል ጉዳዮች አገሪቱን ትንሽ እያጠቋት ይመስላሉ። በተለይ የፖለቲካ ድርጅቶችና መሪዎች ከዚህ ነገር ርቀው ተከን ብለው ሁኔታውን በውይይትና በምክክር ብቻ በድርድር ብቻ የመፍታት አቅጣጫ ውስጥ መግባት አለብን። ሁለተኛው ማን ነው ይሄን ማድረግ ያለበት የሚለውም መመለስ አለበት። አሁን ኢህአዴግ ብቻውን ነው ይሄን ነገር እያደረገ ያለው። ተጨባጭ የሆነ ነገር ውስጥ አልተገባም ሌሎቹም የዚህ ሂደት ተጋሪዎች እንዲሆኑ። ቅድም እንደተነገረው ተቃዋሚ ፓርቲዎች ራትም ከሌሎች የህብረተሰብ ክፍሎች ጋር አብረን ተጋበዝን እንጂ እንደ ተቃዋሚ ጎራ እስካሁን ድረስ ከዶክተር አብይ ጋር የተደረገ ግንኙነትም ንግግርም የለም። ይሄ ችግር መፈታት ካለበት ከዚህ በኋላ አሳታፊ መሆን አለበት። ሁሉም የህብረተሰብ ክፍል ወኪሎች ተሳታፊ የሚሆኑበት ተቋማዊና ህጋዊ ይዘት መፈጠር አለበት። ኢህአዴግ ብቻውን እፈጥረዋለሁ ካለ የትም አይደርስም። አሁን እንደምናየው ዶክተር አብይ የኢህአዴግም ሊቀመንበር የመንግስትም ጠቅላይ ሚኒስትር የተቃዋሚ ጎራ መሪም ሆነው ሊቀጥሉ አይችሉም። እንደዚህ አይነት ሁኔታ አሁን እየታየ ያለ አሁን ያለውን የለውጥ ሂደት የሚደግፍን አስተሳሰብ ብቻ ሳይሆን እሚተች አስተሳሰብንም ማቅረብ አለባቸው። ከዛ ነው ህዝብና ሀገር የሚጠቀመው ብዬ አምናለሁ።
እንግዲህ አቶ ልደቱ አያሌው፣ ዶክተር መሐሪ ረዳኢ፣ አቶ ገብሩ አስራት ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን።
እኛ ደግሞ አዳነችን ለዝግጅቱ እናመሰግናለን። ከመሰናበታችን በፊት የማጠቃለያ ዜና ባጫጭሩ። በጸረ አፓርቴድ መሪው በኔልሰን ማንዴላ 100ኛ ዓመት የልደት ክብረ በዓል ላይ ለመገኘት የቀድሞው የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ደቡብ አፍሪካ ናቸው። ኦባማ ዛሬ በዋዜማው የሚያደርጉት ንግግር ህዝቡ ያደምጥ ዘንድ በጆሃንስበርግ ክሪኬት ስቴዲየም ተሰብስቧል። ቁጥሩ 14,000 እንደሚደርስም ተገልጧል። ትናንት ሰኞ ፕሬዚዳንት ዶናልድ ትራምፕና የሩሲያ አቻቸው ቭላዲሚር ፑቲን ያካሄዱትን ውይይት አውሮፓውያን በተደባለቀ ስሜትና በእፎይታ መንፈስ እያስተናገዱት መሆኑ ተሰምቷል። የአውሮፓ ህብረትና ጃፓን የዓለማችንን አንድ ሶስተኛ ኢኮኖሚ ሊሸፍን የሚችል አዲስ የነጻ ገበያ የንግድ ስምምነት ተፈራረሙ። ዋና ዋናዎቹ የዓለም ዜና እነዚህ ነበሩ።
የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የማክሰኞ ምሽት የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ አሉላ ከበደና
አዲሱ አበበ ነን።
አቀናባሪያችን ብርሃን ኃይሉ ከስርጭት መሐንዲሳችንና ከሌሎች ባልደረቦቻችን ጋር በዚሁ እንሰናበታለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ደህና ደሩ።
ሰላም።